ይህ የአሜሪካ ድምፅ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ የካቲት 4 2016 ዓ.ም ዝግጅታችን ጀመረ። በደላንታ ወረዳ በናዳ የተዋጡ የኦፓል አምራቾችን ሕይወት ለመታደግ የሚደረገው ጥረት አራተኛ ቀኑን ይዟል።
ሰው ኃይል ለአስር ሰው ብቻ ገብቶ የቆፈረው ነበር። አሁን እስከ 20 ሰው ድረስ እየገባ እየቆፈረ በካሬታና በጎማ ወደ ውጭ እያወጣን ነው አፈሩን። የተለየ እንግዲህ በውስጥ ባለው ሁኔታ ላይ የተለየ እንትን የደረስንበት ፋይንዲንግ የለም እስካሁን።
የደላንታ ወረዳ የብልጽግና ጽህፈት ቤት ኃላፊ የሆኑትን አቶ አብዮት ጌታሁን ነው የሰማችሁት። የዚህ ዜና ዝርዝር በአብይ ርዕሳችን ይቀርባል። ሌሎች ዘገባዎችና ጥንቅሮችም በምሽቱ መሰናዷችን ተካተዋል። ሰላም ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች እንዲሁም ተመልካቾቻችን። ፕሮግራሙን በመምራት አብሬያችሁ የማመሸው ስመኝሽ የቆየነኝ፣ ንጉሱ ታምሬ በቅንብሩ አብሮን ይቆያል። ለዜናው ደረጀ ደስታ እዚህ አጠገቤ ይገኛል። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይም በቀጥታ እየተላለፈ ይገኛል። እስከ ምሽቱ 4 ሰዓት ድረስ አብራችሁን እንድትቆዩ እጋብዛለሁ። አሁን በቅድሚያ ለዋና ዋና የዓለም ዜናው ወደ ደረጀ ላሳልፋችሁ።
ሰላም ጤና ስጥልን፣ እንደምናመሻችሁ። የምሽቱን ዋና ዋና የዓለም ዜናዎች አሰማችኋለሁ። የተባበሩት አረብ ኤምሬቶች ባለፈው እሁድ በሶማሊያ ዋና ከተማ ከአልቃይዳ ጋር ግንኙነት ባለው የአልሸባብ ቡድን ለተገደሉት 3 የኤምሬት ወታደሮች አስክሬን የክብር ስነ ስርዓትና አቀባበል አድርጋለች። በመቋድሾው ጀነራል ጎርደን ወታደራዊ የጦር ሰፈር ሲያሰለጥኑ ለነበሩ 3 ወታደሮችና አንድ የባህሬን ወታደራዊ መኮንን ግድያ አልሸባብ ኃላፊነቱን ወስዷል። በጥቃቱ ላይ በሌሎች ላይ ስለደረሰው ጉዳት ብዙ ዝርዝር ባይሰጥም አልሸባብ በድረገጹ ባወጣው መግለጫ ከተባበሩት ኤምሬቶች ወታደራዊ ጥረት ጋር በተያያዘ ተሳታፊ የሆኑ በርካታ ሰዎች መገደላቸውን አስታውቋል። ለጥቃቱ ሐዘናቸውን የገለጹት የሶማሊያ ፕሬዚደንት ሐሰን ሼህ መሐሙድ የቀጠናው ግጭት ውስብስብ መልክ እየያዘ መምጣቱን አጽንኦት ሰጥተዋል። የተባበሩት አረብ ኤምሬቶች ከቅርብ ዓመታት ወዲህ ከሶማሊያ የተገነጠለችውን ሶማሌላንድን ጨምሮ በምስራቅ አፍሪካ በሚገኙ ወደቦች ላይ የምታፈሰውን መዋለ ንዋይ እየጨመረች መምጣቷ ተዘግቧል። በኤደን ባህረ ሰላጤ ደህንነትና በአረብ ባህር በተለይም የሶማሊያ ባህር ጠላፊዎች እንዲሁም ከጋዛው የእስራኤልና ሐማስ ጦርነት ወዲህ ደግሞ የየመን ሁቲ አማጽያን በመርከቦች ላይ የሚያደርጉት ጥቃት የተባበሩት አረብ ኤምሬቶችን በእጅጉ እያሳሰባት የመጣ ጉዳይ መሆኑም ተመልክተዋል። በየመን ደቡባዊ የባህር ዳርቻ የባብ አልማንዴብ ሰርጥን ሲያቋርጥ የነበረ አንድ መርከብ ዛሬ ሰኞ የሚሳኤል ጥቃት ደርሶበታል ሲሉ የደህንነት ተቋማት አስታወቁ። ዛሬ እኩለ ሌሊት ላይ ተፈጽሟል የተባለው ጥቃት የሁቲ አማጽያን ባለፉት ወራት በቀይ ባህር መርከቦች ላይ ተደጋጋሚ ጥቃቶችን የሰነዘሩበት አካባቢ ነው ሲል የእንግሊዝ የባህር ንግድ አገልግሎት ድርጅት ባወጣው ሪፖርት አመልክቷል። ድርጅቱ ጨምሮ እንዳስታወቀው የመርከቢቱ ሰራተኞች ደህና ናቸው፣ መርከቧም ወደሚቀጥለው ወደብ የምታደርገውን ጉዞዋን ቀጥላለች ብሏል። አምብሬይ የተባለው ሌላው የደህንነት ድርጅት ንብረትነቷ የግሪክ የሆነችና የማርሻል ደሴቶችን አርማ ያውለበለበች የጭነት መርከብ በ20 ደቂቃዎች ውስጥ 2 ጊዜ የሚሳይል ጥቃት ኢላማዎች ሆናለች ሲል ገልጾ በአንደኛው ጎኗ አካላዊ ጉዳት የደረሰባት መሆኑንም አስታውቋል። መርከቧ የታጠቁ የግል ጠባቂ ቡድኖች እንደነበሯትም አምብሬ መናገራቸውን ኤኤፍፒ ዘግቧል። ጸረ ምዕራባውያን፣ ጸረ እስራኤል አቋም ያላቸው በኢራን የሚደገፉ ቡድኖች በቀይ ባህር ላይ በሚተላለፉ መርከቦች ላይ ለወራት ሲያደርሱት የቆየው ጥቃት የዩናይትድ ስቴትስና የእንግሊዝን የአጸፋ ጥቃቶች አስከትለዋል። የጥቃቶቹ ኢላማ ካለፈው ጥቅምት ወር ጀምሮ በተባባሰው የእስራኤልና የሐማስ ጦርነት በጋዛ ለሚገኙ ፍልስጤማውያን ያላቸውን አጋርነት ለማሳየት የሚደረግ ጥረት መሆኑንም ተገልጿል። የታገቱትን ለማስለቀቅ ከመደረገው የእስራኤል ወታደራዊ ዘመቻ ጋር ተያይዞ በተፈጸመው የአየር ጥቃት ቢያንስ 50 ሰዎች መገደላቸውን ደቡባዊ ጋዛ ፋራህ ከተማ ውስጥ የሚገኙ የሆስፒታል ባለስልጣናት አስታወቁ። የአቡ የሱፍ አልናጀር ሆስፒታል ዳይሬክተር ዶክተር አቡ ማርዋን አልሐምስ ዛሬ ሰኞ እንደተናገሩት ከመዋቾቹ መካከል ሴቶችና ህጻናት ይገኙበታል። በራፋ አቡ የሱፍ አልናጀር የመዋቾች ቤተሰቦች በአስክሬኖቹ ላይ ተደፍተው በሚያለቅሱበት ሆስፒታል ውስጥ የራሱ ጋዜጠኛ ቢያንስ 50 አስክሬኖችን መቁጠሩን አሶሲየትድ ፕሬስ ዘግቧል። የእስራኤል ኃይሎች ዛሬ ሰኞ ማለዳ ላይ ጋዛ ውስጥ ከፍተኛ ጥበቃ የሚደረግለት አንድ አፓርትመንት ህንጻ በመውረር በተኩስ ልውውጥ መካከል ሁለት ታጋቾችን ማስለቀቅ መቻላቸውን ዘገባው አመልክቷል። በጋዛ የሚገኘው የሐማስ ጤና ሚኒስቴር ቃል አቀባይ አሽራፍ አልቂድራ በአየር ጥቃቱ ቢያንስ 67 ሰዎች መገደላቸውን ተናግረዋል። የእስራኤል ጦር ቃል አቀባይ ሪድ አድሚራል ዳንኤል ሃጋሪ በአየር ኃይሉ የተደገፈው ልዩ ኃይሉ በተኩሱ መካከል ሁለተኛ ፎቅ ወደሚገኘው አፓርትመንት በማምራት በሐማስ ቁጥጥር ስር የነበሩ ሁለቱን ታጋቾች ማስለቀቃቸውን ተናግረዋል። የ60ና የ70 ዓመት ዕድሜ እንዳላቸው የተነገረላቸው ታጋቾች ባለፈው ጥቅምት ወር በሐማስ ከታገቱት 250 ሰዎች መካከል መሆናቸውንም ዘገባው አመልክቷል። የዩናይትድ ስቴትስ መከላከያ ሚኒስትር ሎይድ ኦስትን ትናንት እሁድ እንደገና ሆስፒታል ገብተዋል። የመከላከያ ሚኒስትሩ ወይም ፔንታገን እንዳስታወቀው በፕሮስቴት እጢ ካንሰር እያገገሙ የነበሩት ሚኒስትሩ ስልጣናቸውን ለምክትላቸው አስተላልፈዋል። አጣዳፊ የፊኛ ህመም ምልክት የታየባቸው ኦስትን የሕክምና ክትትል እንዲያገኙ በደህንነት ጠባቂዎቻቸው ወደ ዋልተር ሪድ ሆስፒታል መወሰዳቸውን የፔንታገን ቃል አቀባይ ሜጀር ጄኔራል ፓት ራይደር በመግለጫቸው አስታውቀዋል። ኦስትን መጀመሪያ ላይ ስራቸውንና ኃላፊነታቸውን ለመቀጠል አስበው የነበረ ቢሆንም እያደርግን እነዚያን ኃላፊነቶቻቸውን ለምክትል የመከላከያ ሚኒስትሩ ካትሊን ሂክስ ማስተላለፋቸውን ራይደር አክለው ገልጸዋል። ስለ መከላከያ ሚኒስትሩ ሆስፒታል ለመግባት የጠቅላይ ኤታ ማጆር ሹሙ ዋይት ሀውስ እና ምክር ቤቱ እንዲያውቀው መደረጉም ተገልጿል። ኦስትን ባለፈው ታህሳስ የፕሮስቴት እጢ ካንሰር ምርመራና የቀዶ ጥገና ሕክምና ተደርጎላቸዋል። የአውሮፓውያኑን አዲስ ዓመት ለሁለት ሳምንት በቆዩበት በዚሁ የዋልትሪድ ሆስፒታል ውስጥ ማሳለፋቸውም ተጠቅሷል። ባለፈው ታህሳስ ውስጥ ለሆስፒታል ቆይታቸውም ሆነ ስለ ካንሰር ምርመራና ሕክምና የተደረገላቸው ስለመሆኑ ለፕሬዚደንት ጆ ባይደን፣ ለምክር ቤቱም ሆነ ለምክትል የመከላከያ ሚኒስትሩ አለማሳወቃቸው ተገልጿል። የሁኔታው በሚስጥር መያዝ የጠቅላላ ኦዲተሩና ፔንታገን የውስጥ ምርመራ እንዲካሄድ ምክንያት ሆኗል። ሚኒስትሩ የእሳቸው ሆስፒታል መግባት በሚስጥር እንዲያዝ ለሰራተኞቻቸው ምንም አይነት መመሪያ አለመስጠታቸውን ተናግረዋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የጀርመኑ ቻንስለር ኦላፍ ሾልዝ ኔቶ ለአሜሪካና ለአውሮፓ ሀገራት ሰላምና ደህንነት በጣም አስፈላጊ ነው ብለዋል። የጀርመኑ መሪ አስተያየት የሰጡት የቀድሞ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ እነዚያ አገራት ለመከላከያ ህብረት የሚያደርጉት አስተዋጽኦ የሚዘገይ ከሆነ የኔቶ አባላትን ወደፊት ሩሲያ ከምትደርስበት ጥቃት ለመከላከል እንደማይፈልጉ ሰሞኑን ለተናገሩት ምላሽ ነው። ሾልዝ ይህንን የተናገሩት ሩሲያ ዩክሬንን መውረር ከጀመረች ወዲህ በዓለም ትልቁ ከሆኑት አንደኛው የሆነውን የከባድ መሳሪያዎችና የታንክ ጥይቶች የሚሰራውን ፋብሪካ ራይን ሜታልን በጎበኙበት ወቅት ነው። በሚቀጥለው ዓመት ማምረት ይጀምራል ተብሎ የሚጠበቀው ይህ ፋብሪካ በየዓመቱ ወደ 200,000 የሚጠጉ የመድፍ መሳሪያዎችን ለማምረት አስተዋጽኦ ያደርጋል ተብሏል። የፋብሪካው ባለቤት ወደ 323 ሚሊዮን ዶላር መዋለ ንዋይ ለማዋል እና 500 አዳዲስ የሥራ መስኮችን ለመፍጠር ቃል ገብተዋል። በዩናይትድ ስቴትስ ደቡባዊ ግዛት ቴክሳስ ታዋቂው መንፈሳዊ ሰባኪ ፓስተር ጆኤል ኦስትን በሚሰብኩበት ትልቅ ቤተ ክርስቲያን ውስጥ ትናንት እሁድ ተኩስ የከፈተች አንዲት ሴት በስፍራው በነበሩ ሁለት ፖሊሶች መገደሏ ተነገረ። የሂውስተን ፖሊስ አዛዥ ትሮይ ፊነር ረዥም ሽጉጥና ቦርሳ በመያዝ ወደ ሌክውድ ቤተ ክርስቲያን ገብታለች ያሏት ይቺ ሴት የአምስት ዓመት ዕድሜ ያለው ሕፃን አስከትላ እንደነበር ተናግረዋል። ሴትየዋ በስፍራው ስትሞት አብሯት የነበረው ሕፃን በነበረው የተኩስ ልውውጥ በጥይት ተመቶ ክፉኛ መቁሰሉን ፖሊስ አስታውቋል። በ50ዎቹ የእድሜ ክልል ውስጥ የሚገኝ ሌላ አንድ ሰው እግሩ ላይ የቆሰለ ቢሆንም በሂውስተን ሆስፒታል በጥሩ ሁኔታ ላይ እንደሚገኝ ተነግሯል። ፖሊስ ክስተቱ የተፈጠረበት ምክንያት ዝርዝርም ሆነ አብሯት ነበረ በተባለው ህፃንና በ30ዎቹ እድሜ ክልል ውስጥ መሆኗ በተነገረው ሴት መካከል ያለውን ግንኙነት አልገለጸም። ሰባኪው ጆል ኦስትን ጉባኤው በተፈጠረ ተኩስ በጣም አዝኗል ብለዋል። ጥቃቱ የተፈጸመው በየሳምንቱ 45000 ሰዎች በሚታደሙበት ትልቁ ቤተክርስቲያን ውስጥ መንፈሳዊ አገልግሎቶች በሚሰጡበት ወቅት መሆኑም ተገልጿል። በዩናይትድ ስቴትስ ውስጥ ካሉ ትላልቅ ቤተክርስቲያናት ሶስተኛው ትልቁ ቤተክርስቲያን መሆኑንም ሃርትፎርድ የተባለው የሃይማኖት ምርምር ተቋም ገልጿል። በቴሌቪዥን የሚተላለፈው የኦስትን ስብከት ወደ 100 የሚሆኑ አገሮችንም እንደሚያዳርስ ተመልክቷል። በመጨረሻም እንደ አውሮፓ አቆጣጠር ከ2002 ጀምሮ ለ14 ዓመታት በጓንታናሞ ቤይ እስር ቤት በኋላም ከተላለፉበት የኦማን የቤት ውስጥ የቁም እስር የተለቀቁት ሁለት የአፍጋኒስታን ዜጎች በነጻ መሰናበታቸውን የታሊባን ቃል አቀባይ ትናንት እሁድ በሰጡት መግለጫ አስታውቀዋል። አብዱል ዛሂር ሳብር እና አብዱል ከሪም የተባሉት እስረኞች የተለቀቁት በአፍጋኒስታን እስላማዊ ኢምሬት ነው በአፍጋኒስታን እስላማዊ ኤምሬት ጥረት ነው ሲሉ የታሊባኑ የሀገር ውስጥ ጉዳይ ሚኒስትር ቃል አቀባይ አብዱል ማቲን ቃኒ ተናግረዋል። ሁለቱ ሰዎች በጓንታናሞ ቤይ እስር ቤት የቆዩት እንደ አውሮፓ አቆጣጠር እስከ 2017 ድረስ ሲሆን ቀጣዩን 7 ዓመት በእስር የቆዩት የቤት ውስጥ ቁም እስረኛ በሆኑበት የባህረ ሰላጤ ግዛት በሆነችው ኦማን ውስጥ መሆኑም ተነግሯል። ዩናይትድ ስቴትስ በኩባ ጓንታናሞ ቤይ የሚገኘውን የማቆያ ማዕከል የከፈተችው ከመስከረም 11ዱ ጥቃት የሽብር ጥቃትና የአልቃይዳ መሪ ኦሳማ ቢንላደንን ለመያዝ ከተካሄደው የአፍጋኒስታን ወረራ በኋላ በፕሬዚደንት ጆርጅ ደብሊው ቡሽ አስተዳደር መሆኑም ይታወቃል። አድማጮች፣ ለምሽቱ የተመደበው የዜና ክፍለ ጊዜ በዚሁ ተጠናቋል። ቀሪዎቹን ወደ ስመኝሽ እመራቸዋለሁ። መልካም ጊዜ።
ደረጀ ደስታን ለዓለም ዜናዎቹ እጅግ አድርጌ አመሰግናለሁ። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ሰኞ የካቲት 4 2016 ዓ.ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁት ያላችሁት።
ሲጋራ የሚያጨሱ ሰዎች ለኩላሊት በሽታ የተጋለጡ ይሆናሉ። ሁለተኛ፣ የኩላሊት በሽታ ያለባቸው ሰዎች የኩላሊት በሽታቸው ደረጃ በፍጥነት እንዲጨምር ያደርጋል። ሶስተኛ ደግሞ ለኩላሊት ካንሰር ወይም ደግሞ ተጨማሪ ብላደር ካንሰር የተጋለጡ እንዲሆኑ ያደርጋቸዋል። ስለዚህ ሲጋራ ማጨስ በኩላሊት በሽታ ጋር በፍጹም ሪኮመንድ አይደረግም።
የሰማችኋቸው ዶክተር ተዋበ ግርማ ይባላሉ። በዩናይትድ ስቴትስዋ የሙዝሪ ክፍለ ግዛት ካንሳስ ከተማ በሚገኘው ሪሰርች ሜዲካል ሴንተር የተባለ ሆስፒታል የኩላሊት አማካሪ ሐኪም ናቸው። የኩላሊት በሽታና እርሱን ተከትለው የሚመጡትን ሌሎች የውስብስብ የጤና እክሎች አስመልክቶ ከፕሮግራሙ ተከታዮች ለደረሱን ጥያቄዎች በሁለተኛው አጋማሽ በሚቀርበው የሐኪሞን ይጠይቁ ይመለሳሉ። በምስልና ድምጽ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድህረ ገጽ ፕሮዲውሰራችን አበባየው ገበያውም አብረውን ያመሻሉ። አሁን ወደ ቀዳሚው የአብይ ርዕስ ዘገባችን እንለፍ። በአማራ ክልል ደቡብ ወሎ ዞን ደላንታ ወረዳ ሰው ሰራሽ ዋሻ የተናደባቸውን ኦፓል አምራቾች ሕይወት ለመታደግ የሚደረገው እንቅስቃሴ ዛሬ 4ኛ ቀኑን እንደያዘ የወረዳው አስተዳደር አስታወቀ። በቀበሌ 018 ቆቅ ውሃ እየተባለ በሚጠራው አካባቢ ኦፓል በማምረት ላይ ሳሉ የተቆፈረው ዋሻ በመደርመሱ በናዳ የተያዙ ወጣቶችን ሕይወት ለመታደግ ተጨማሪ የሰው ኃይል በቁፋሮ ስራ ላይ እንደተሰማራ የወረዳው የብልጽግና ጽህፈት ቤት ዛሬ ለአሜሪካ ድምጽ ገልጿል። ይህ ዜና እስከተጠናከረበት ጊዜ ድረስ ከገደሉ ጫፍ ወደ ውስጥ 30 ሜትር ገደማ በሰው ጉልበት መቆፈሩ ታውቋል። እስካሁን የተገኘ ምልክት ባይኖርም በሕይወት እናገኛቸዋለን ያሉ ቤተሰቦቻቸውና በርካታ የህብረተሰብ ክፍሎች በአደጋው ስፍራ የነፍስ አድን ጥረቱ እየተረባረቡ እንደሚገኙ አንድ የቤተሰባቸው አባል በናዳው የተያዙባቸው አስተያየት ሰጪ ተናግረዋል። መስፍን አራጌ ዝርዝር አለው።
በአማራ ክልል ደቡብ ወሎ ዞን ደላንታ ወረዳ በባህላዊ መንገድ ኦፓል ለማውጣት ዋሻ ውስጥ በቁፋሮ ላይ እንዳሉ በግዙፍ ናዳ የተያዙ ወጣቶችን ህይወት ለማትረፍ ለአራተኛ ቀን ጥረት እየተደረገ መሆኑን ወረዳው አስታወቀ። 750 ሜትር ዝመት እንዳለው በተገለጸው በዚህ ዋሻ ውስጥ በተቆፈረ 25 ሜትር ጥልቀት ባለው ጉድጓድ ውስጥ በግዙፍ ናዳው እነዚሁ ቁጥራቸው ከ10 በላይ የሚገመቱ ወጣቶችን ከሐሙስ ጥር 30 2016 ዓ.ም ተመረተ እኩለ ሌሊት ጀምሮ ፍለጋው መቀጠሉን የወረዳው ብልጽግና ጽፈት ቤት ኃላፊ አብዮት ጌታሁን ዛሬ ለቪኦኤ ተናግረዋል።
በፊት ከነበረን የሰው ኃይል የተወሰኑ የሰው ኃይሎችን ጨምሮ እያስቆፈርን ነው። ዛሬ እዛው አካባቢ ሁሉም የመንግስት አካልም ሄደን እዛው ነው ሁለን የመጣ ነው። ያው የሰው ኃይል 10 ሰው ብቻ ገብቶ የቆፈረው ነበር። አሁን እስከ 20 ሰው ድረስ እየገባ እየቆፈረ በካሬታና በጎማ ወደ ውጭ እየወጥ እያወጣን ነው አፈሩን። የተለየ እንግዲህ በውስጥ ባለው ሁኔታ ላይ የተለየ እንትን የደረስንበት ፋይንዲንግ የለም እስካሁን። ቻለም እስከ 30 ሜትር ወደ ውስጥ መግባት ተችሏል። እስካሁን ባለው ሰውም ሎጂስቲክም ምንም እዛው እየቀረበ ለሚቆፍሩ ሰዎች ተራ እየገቡ ምግብም እዛው እየቀረበ ወደ ኢንድኔት እየተሰራ ነው። እንግዲህ ቦታው አስቸጋሪ ከመሆኑ ጋር ተያይዞ በህዝብ ጉልበት ነው ርብርብ እየተደረገ ያለው። የአካባቢው መንግስት እንዳልኩ ዛሬም እዛው ነው፣ ሁሉም አመራሮች አብዛኛዎቹ የሚመለከታቸው አመራሮች እዛው ነው ውለን የመጣ ነው። እሱ እንዲቀጥ ነው ቤተሰቦቹም እዛም ያሉት የሚቆፍሩት አካላቶችም ሁሉም ጋር የተግባባ ነው። ሎጂስቲክ እየቀረበ ከመጨረሻው ድረስ ስራውን እንድንቀጥል ነው። ከላይ ያሉትም አካላቶች ይህንን የሚታገዝ ነገር ለማገዝ ዝግጁ ናቸው። ያው በማሽንም በምንም የሚቻል ቦታ ካለመሆኑ ጋር ተያይዞ ነው ችግሩ ያለው።
የቅርብ ቤተሰባቸው በናዳ ውስጥ እንደተያዘባቸው በስልክ የተናገሩት አቶ ማርዬ ይመር ከዚህ ቀደም ከነበረው ተመሳሳይ ክስተት በመነሳት በናዳው የተያዙትን ሰዎች በህይወት የማግኘት ተስፋው ከፍተኛ መሆኑን ተናግረዋል። የአካባቢው ነዋሪዎችም ወጣቶቹን በህይወት ለማግኘት ከተራራው ጫፍ በመነሳት ወደ ውስጠኛው የዋሻው ክፍል በመቆፈር ላይ መሆናቸውን ጠቅሰዋል።
ግን ተራራው ትንሽ ያው ከበድ ያለ ስለነበረ ናሪው ትንሽ ከበድ ያለ ነው። በጣም አርብ ጀምሮ ዛሬ ሰኞ ነው። ያው አርብ ጀምሮ እስካሁን ድረስ ያው በተስፋ ነው እንግዲህ ያለው። ያው ዲካ የሚባል ነገር አለ የጉዴው መጨረሻ አካባቢ ላይ፣ ያንን ለማየት ነው የሰመጠው ጉዴ ውስጥ ተራራው ነው የሰመጠው ቦታ ወደ ጥግ ላይ ይገኛሉ በሚል አቅጣጫ ነው እንግዲህ ያው ያለው ሰው እዛ ተለምዶ ያለው የሚሰራው የሚቆፍረው የሚያውቀው አቅጣጫውን የሚያውቀው ነው እየሰራ ያለው።
አቶ ደስተዋል የተባሉ የገልጤና ከተማ ነዋሪ ደግሞ ለአደጋው ክስተት አስከፊነት ከባህላዊ አመራረቱ ባሻገር በህገ ወጥ መንገድ ምርቱን ለማምረት የሚሞክሩ ሰዎች መኖራቸው ነው ይላሉ።
ከኢንዱስትሪ ሚኒስቴር ባለሙያዎች መጥተው ስልጠና በመስጠታቸው ቁፋሮ ሲሰራ ፒላር ምሰሶ እያዘጋጁ እንዲሄዱ ተደረገ። ከዛ በኋላ የዚህ አደጋው ጉዳይ ቀንሶ ኖረ። አሁን ላይ ግን የእነዚህን ፒላሮች ወይም ምሰሶዎቹን እነዚህ ቆፋሪዎች ጥለው ሲሄዱ በየድርሻቸው ተሰጥቷቸዋል። በቡድን አደረጃጀት ነው የተሰጥ የሚሰራው። ግን እየሰረቁ ፒላሮቹን እየቆረጡ ሲጥሏቸው እንዲህ አይነት አደጋ መከሰቱ ነው የሚታወቀው።
ማን ነው ፒላሮቹን የሚቆርጣቸው?
እነዚህ በህገወጥ ለሊት ሰርቀው የሚገቡ ወጣቶች።
የደላንታ ወረዳ ማዕድን ጽህፈት ቤት ኃላፊ ተስፋው ሰማው ለክልሉ የቴሌቪዥን ጣቢያ እንደተናገሩት የህይወት አድን ጥረቱ ለዋሻው መግቢያ ቅርበት ባለው የውስጠኛው ክፍል ላይ አተኩሮ እየተካሄደ ነው። እስካሁን በሰው ኃይል ከ50 ሜትር በላይ መቆፈሩን ጠቁመው ቦታው አመቺ ባይሆንም በተለያዩ ማሽኖች በመታገዝ ቁፋሮን ለማፋጠን ርብርብ እየተደረገ እንደሚገኝ ገልጸዋል። ናዳው በተከሰተበት አካባቢ ብቻ ከ400 እስከ 500 ወጣቶች በማህበር ተደራጅተው በኦፓል ማምረት ስራ ላይ እንደተሰማሩ ከወረዳው አስተዳደር የተገኘው መረጃ ያመለክታል። የደላንታ ወረዳ ከ2004 ዓ.ም አንስቶ በኦፓል ማዕድን ምርቷ ትታወቃለች። ወረዳዋ ካሏት 32 ቀበሌዎች ውስጥ በ30ዎቹ ውስጥ የኦፓል ማዕድን ሀብት እንዳላት ቢነገርም አመራረቱም ሆነ አካባቢው ገደላማ በመሆኑ ዘመናዊ አሰራርን መከተል ካልተቻለ ወደፊትም ተመሳሳይ አደጋዎች ሊከሰቱ እንደሚችሉ አስተያየት ሰጪዎች ተናግረዋል። ለአሜሪካ ድምጽ ለተጠናቀረው ዘገባ መስፍን አራጌ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የሰኞ ምሽት ስርጭታችንን ነው። ቀደም ሲል የአብይ ርዕስ ዘገባውን ተከታትላችኋል። የትንታኔው መጽሔት ይቀጥላል። በትውልድ የሚዘከር ስራ ለመስራት ከአድዋ ልንማር ይገባል ሲሉ ፕሬዝዳንት ሳህለወርቅ ዘውዴ ተናገሩ። የአድዋን አይነት ዝክር የማናገኝበት ጎዳና ላይ ገብተናል ሲሉ በሀገሪቱ እየታዩ ያሉ ግጭቶችን መቀጠል የገለጹት ፕሬዝዳንቷ ወንድም ወንድሙን የሚገድልበት የእርስ በርስ ግጭት በንግግር እንዲፈታ በድጋሚ ጠይቀዋል። ጠቅላይ ሚኒስትር አብይ በበኩላቸው የአንድነት ጥሪ አሰምተዋል። ርዕሰ ብሔሯና ጠቅላይ ሚኒስትሩ ይህን ያሉት አዲስ አበባ በተገነባው የአድዋ ድል መታሰቢያ ሙዚየም ትላንት በተመረቀበት ወቅት ነው። ኬኔዲ አባተ ተጨማሪ አለው።
ከዛሬ 128 ዓመታት በፊት የተፈጸመውንና የጥቁር ህዝቦች የነጻነት ተምሳሌት የሆነውን የአድዋ ድል ለመዘከር በአዲስ አበባ ከተማ ምብርት ላይ የተገነባው የድሉ መታሰቢያ ትናንት እሁድ የካቲት 3 ቀን 2016 ዓ.ም ተመርቋል። መታሰቢያውን የኢፌዴሪ ፕሬዝዳንት ሳህለወርቅ ዘውዴና ጠቅላይ ሚኒስትር አብይ አህመድ መርቀው ከፍተዋል። ፕሬዝዳንቷ በመረቃ ስነ ስርዓቱ ላይ ባደረጉት ንግግር ዛሬ ላይ የአድዋን ድል ታሪክ የሚመጥን መታሰቢያ ተገንብቷል ሲሉ ጠቃላይ ስራውን አድንቀዋል። ሆኖም የድሉን ታሪክ መዘከር ብቻ በቂ እንዳልሆነ ጠቅሰው ከታሪክ መማርም እንደሚያስፈልግ አስገንዝበዋል። ኢትዮጵያ ያለችበትን ወቅታዊ ቀውስ አስታውሰው አገርን በማዳን እኛም የሚዘከር ስራ ልንሰራ ይገባል ሲሉ አሳስበዋል።
አገርን ማዳን ከልዩነቶቻችን በላይ ነው። አደክም ይሆናል ብዙ ጊዜ አነሳዋለሁ ግን ይሆነው። ዛሬ ደግሞ እንግዲህ ይህንን ስንነጋገር እኛም የት ነን ብለን ማየት አለብን። ትውልድ ነው የሚዘክረን። እኛ ራሳችን ባለንበት መዘከር ላይኖር ይችላል። እንድንዘከር አይነት ደግሞ ስራ ሰርቶ ማለፍ ያስፈልጋል ለማለት ነው። ትንሹም ትልቁም የሚለያየንን ለመፍታት ቃታ መምዘዝ የሚቀለን ሆነን ነው የምንታየው። ገጽታ ደግሞ ሲበላሽ ለመገንባት በጣም ብዙ ጊዜ ነው የሚፈጀው። የዚህ ትልቅ ግዙፍ ድል ባለቤት ያልሆንን መስለንም ነው የምንታየው። አገርን ለሆነ ላልሆነ ማናወጥ፣ የአገርን ዝና ማበላሸት፣ በውጭ ያልተጠራንበት ስም የለም እንደዛ እንድንሆን ማድረግ፣ እንዲህ አይነት ዝክር የማናገኝበት ጎዳና ላይ ገብተናል ማለት ነው። መጠንቀቅ አለብን ለማለት የምፈልገው።
ርዕሰ ብሔሯ አክለውም አገሪቱ ላለችበት ችግር መፍትሄው ይታወቃል ያሉ ሲሆን ችግሮች በንግግር እንዲፈቱ በድጋሚ ጠይቀዋል።
ወንድም ወንድሙ ላይ መነሳት ለማንም አገር ኩራት አይደለም፣ አንገት የሚያስደፋ ነው። ተማሪ በነበርኩበት ጊዜ ኢትዮጵያን ውጭ ለመወከል በነበረኝ ትልቅ እድሎች ሲያኮራኝ የነበረው ስለ አድዋ ስናገር ነው። ሲያኮራን የነበረው ሌሎች አያቶቻችን በሰሩት ነው። እኛ ገድል ሰርተን ማለፍ አለብን። ይሄ በፍጹም የማይመጥን ነው። ለዚህ እንግዲህ መፍትሄው ይታወቃል። ሁላችንም ልቦና ገዝተን ተነጋግረን አገሪቱን ወደፊት ማራመድ ነው።
ለኢትዮጵያ ችግሮች መፍትሄው ንግግር እንደሆነ ቢታመንም በአዲስ አበባ ዩኒቨርሲቲ የሰላምና ጸጥታ ጥናቶች መካነ ጥናት ዲሬክተርና የኢትዮጵያ ሀገራዊ ምክክር ኮሚሽን ኮሚሽነር ዶክተር ዮናስ አዳዬ ለአሜሪካ ድምጽ አብራርተዋል።
በጣም ግልጽና አጭር መልስ በኢትዮጵያ ውስጥ ያለው የነበረው የፖለቲካ ባህል ነው። የፖለቲካ ባህሉ አሸናፊና ተሸናፊነት ላይ ተመሰረተ ነው። አንዱ አሸናፊ ሌላው ተሸናፊ የሚሆንበት ወይም ሪያል ፖለቲክስ ይሄ ሪያሊዝም ተብሎ የሚጠራው ነው። በተለይ በሀገራችን ያለው ሁኔታ የ200 ዓመታት የሰላም ጥናት ጥናቶች የሚያሳዩት ስሙ ኮሬሌትስ ኦፍ ዎር ነው የሚሉት አንድ አገር ከጦርነት በወጣ ከአንድ እስከ 5 ዓመት ባለው ጊዜ ውስጥ ሀገራዊ ምክክር አካሂዶ ይቅርታ አድርጎ በፊት ወደ ጦርነቱ የወሰዳቸው ምክንያት ወደ ግጭቱ የወሰዳቸው ምክንያት ትራንስፎርም ካላደረገ ተመልሶ ወደ ጦርነት የመግባት እድሉ ከ30-65% ነው የምለው። ስለዚህ በሀገራችን ጦርነቶች ከተካሄዱ በኋላ ቆም ብለው ምንድነው ወደ ጦርነቱ የወሰደን ምንድነው ወደ ግጭቱ የወሰደን ብለን አልተነጋገርንም፣ ይቅርታ አልተደራረቅንም፣ ካለፈው ትምህርት አልተማርንም። ምክንያቱም የነበረው የፖለቲካ ባህል ሁላችንም አሸናፊዎች እንሆን ሳይሆን የግድ አንድ ሉዝ ማድረግ አለብን። ይህ ለዘመናት የነበረ ከላይ ወደ ታች ሲሰራ የነበረ የፖለቲካ ባህሉ ነው። እዚህ ላይ በጣም ጥንቃቄ እናደርግ። ህብረተሰባችን በሙሉ እንደዚህ ያስባል ማለት አይደለም። የፖለቲካ ስርዓቶቹ የፖለቲካ ባህሉ እሱን ይመስላል ነው።
የሰላምና ጸጥታ ጉዳዮች ተመራማሪውና ከሀገራዊ ምክክር ኮሚሽነሮች አንዱ የሆኑት ዶክተር ዮናስ አዳዬ የንግግር ባህልን ካላዳበርን ቀውሶች ተባብሰው ይቀጥላሉ በማለት ስለ መፍትሄውም ጠቁመዋል።
ካለፈው ምን ተማር? ልክ ደቡብ አፍሪካ ውስጥ አፓርታይድ ካለፈ በኋላ ምን ተማርን ብለው ዳግመኛ ከትምህርት በመማር ዛሬ ደቡብ አፍሪካ ምክንያት መፍትሄን አስቀድሞ በማወቅ የምክክር ስኬት ውጤት ነው። ባጭሩ እሳቸው መልሱ ይታወቃል ያሉት መፍትሄው መመካከር መሆኑን፣ መፍትሄው ሁሉም አሸናፊዎች ሆኖ የሚወጡበትን ስርዓት መገንባት መሆኑን በሚገባ እየጠቆሙ ነው ክብርት ፕሬዚደንታችን። ኢትዮጵያ ውስጥ የጎደለው እሱ ስለሆነ ነገር ግን ይቻላል። ፖለቲካው አካባቢ ግን ያ ስላልተለመደ እሱን ባህል ለማድረግ ነው እየሰራንም ያለው።
በትናንቱ የአድዋ ድል መታሰቢያ ምረቃ ላይ አድዋ የአንድነት ተምሳሌት መሆኑን በንግግራቸው የገለጹት ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ በአሁኑ ወቅት ከውስጥም ከውጭም በበርካታ ፈተናዎች እየተናጠች እንደምትገኝ ገልጸው የአንድነት ጥሪ አቅርበዋል።
መላው የኢትዮጵያ ሕዝብ ሾተሉን ወደ አፎቱ፣ ብስጭቱን ቁጣውን ወደ ትግስቱ አስገብተን የኢትዮጵያን ነጻነትና ክብር ለመጠበቅ ዛሬ በድጋሚ ቃል የምንገባበት ቀን ሊሆን ይገባል። ኢትዮጵያ ከነ ክብሯ ከነ ነጻነቷ ለልጆቻችን ማሸጋገር እንዲቻል እንደዚህ ያለ መታሰቢያ በእጅጉኑ አስፈላጊ ነው።
የአድዋ ድል መታሰቢያ ንጉሰ ነገስቱን ቀዳማዊ አጼ ምኒልክንና ባለቤታቸውን ንግስት እቴጌ ጣይቱን ጨምሮ የአድዋውን ዘመቻ የመሩ የጦር አበጋዞች ሐውልቶች እንዲሁም ሌሎች የድሉ መዘክሮች ከልዩ ልዩ አገልግሎት ሰጪ ማዕከላት ጋራ የሚገኙበት ነው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ወደ ተከታዩ ዘገባ ስናልፍ በሰሜን ኢትዮጵያው ጦርነት ወቅት ምሁራን ሰላማዊ መፍትሄን የማፈላለግ ድርሻቸውን እንዳልተወጡ የገለጹ በትግራይ በአማራና በአፋር ክልሎች የሚገኙ ዩኒቨርሲቲዎች አመራሮች በግጭቱ የተፈጠሩ ክፍተቶችን ለመሙላትና ህብረተሰቡን መልሶ ለማገናኘት እየሰሩ እንደሆነ ተነገረ። ለአሜሪካ ድምጽ የተናገሩ አንድ ተንታኝ በጦርነት ወቅት የሰላም መፍትሄን መጠቆም ሲገባቸው የችግሩ አካል ሆነው የቆዩ አንዳንድ ዩኒቨርሲቲዎችና ምሁራን እንደነበሩ ጠቁመዋል። አሁን ግን ያን መካስ ይኖርባቸዋል ሲሉ አክለዋል። የሰላም ሚኒስትር በበኩሉ ከፍተኛ የትምህርት ተቋማት የሰላም ግንባታ ግንባር ቀደም ሆነው ይሰሩ ዘንድ እንደሚያበረታታ ገልጿል። የመቀለ ዩኒቨርሲቲ የሰላም ግንባታ በኢትዮጵያ በሚል መሪ ቃል ባለፈው ቅዳሜና እሁድ ባዘጋጀው ዓለም አቀፍ ኮንፈረንስ በትግራይ በአማራና በአፋር ክልሎች የሚገኙ ዩኒቨርሲቲዎች ኃላፊዎችና ሌሎችም እንግዶች ተገኝተዋል። ሙልጌታ ጽባ ተከታትሎታል።
ለሁለት ዓመታት ያህል በዘለቀው የሰሜን ኢትዮጵያው ጦርነት ወቅት ምሁራን የሚጠበቅባቸው የሰላም ሚና እንዳልተወጡ በትግራይ በአማራና በአፋር ክልሎች የሚገኙ ዩኒቨርሲቲዎች አመራሮች ተችተዋል። የሰላም ግንባታ በኢትዮጵያና አካባቢው በሚል ርዕስ የመቀለ ዩኒቨርሲቲ ያዘጋጀው ዓለም አቀፍ ኮንፈረንስ ባለፈው ሳምንት ቅዳሜና እሁድ በተካሄደበት ወቅት የአሜሪካ ድምጽ ያነጋገራቸው የዩኒቨርሲቲዎቹ አመራሮች በግጭቱ የተፈጠሩ ክፍተቶች ለመሙላትና መልሶ ለማገናኘት እየሰሩ እንደሚገኙ ተናግረዋል። ጦርነቱ በፕሪቶሪያው የሰላም ስምምነት ከተቋጨ በኋላ ሰላም ወደሚያጸኑ የመልሶ ግንባታ ስራዎች ከገቡት የከፍተኛ ትምህርት ተቋማት አንዱ የወሎ ዩኒቨርሲቲ እንደሆነ ፕሬዚደንቱ ዶክተር መንገሻ አየነ ገልጸዋል። ዩኒቨርሲቲው ከመቀለና ከሰመራ ዩኒቨርሲቲዎች ጋር በመተባበር በተለይ በትግራይ በአማራና በአፋር ክልሎች አዋሳኝ አካባቢዎች የልማት ስራዎችን ለማከናወን እንቅስቃሴ እንደጀመረ የጠቀሙት ዶክተር መንገሻ ሂደቱ ለሰላም ግንባታው ድርሻ አለው ይላሉም።
ወሎ ዩኒቨርሲቲም ሆነ በጋራ እንደ መቀለና ሰመራም የተነጋገር ነው። ሰላም ስለሰበክ ስለተነጋገርን ዘላቂነቱን አረጋግጠናል ማለት አይቻልም። እነዚህ ሶስቱም አካባቢዎች ደግሞ በጦርነት በከፋ ሁኔታ የተጎዱ ስለሆነ መልሶ ግንባታ ያስፈልጋቸዋል። ሰብአዊ ግብዓትና ግንባታ ያስፈልጋቸዋል። ስለዚህ ከሰላም እሴት ግንባታው ጎን ለጎን የዴቨሎፕመንት ስራም አብሮ ያስፈልጋል። የዴቨሎፕመንት ስራ ስንሰራ በትስስር መስራት አለበት። ለምሳሌ በአገራባች አካባቢዎች ላይ በኢኮኖሚ እንዲተሳሰሩ፣ በባህል እንዲተሳሰሩ፣ ከዚህ ቀደም በኖረው ታሪካቸውም በሃይማኖትም በገበያም በእምነትም በባህልም የተሳሰሩ ናቸውና ያንን ትስስር ያንን ውህድ ማንነት ድጋሜ እንዲያቆጠቁጥና እንዲያድግ እንዲፋፋ የማድረግ ስራ የምሁራን ሚና ነው ብዬ ነው የማምነው። የተፈጠረውን ክፍተት በመሙላት ወደ ሰላም የምንመጣበት እድል በጣም ሰፊ ነው። ጀምረነዋል። ምናልባትም በአጭር ጊዜ መልካም ምልክት እናያለን ብዬ አስባለሁ።
በጦርነት ወቅት ልዩነት የሚያሰፉ ትርክቶችን ሲናገሩ የታዘቧቸው አንዳንድ የዩኒቨርሲቲ ምሁራን እንዳሉ የጠቀሱት ዶክተር መንገሻም ከዚያ ይልቅ ለሰላም ግንባታ የሚሰሩ ምሁራንን ማበረታታት የዩኒቨርሲቲዎቹ ድርሻ ሊሆን እንደሚገባ አስገንዝበዋል።
ግጭት ተኮር እንቅስቃሴ የሚያደርገውን ሳይንሳዊ በሆነ ዘዴ መግታት፣ ለሰላም ደግሞ ንቁ ተሳታፊ የሆነ ይሆናል ብለን የምንጠብቀውን ደግሞ በማበረታታት መድረክ በመፍጠር ፕሮጀክት እየጻፈ ከምሁራን ባለፈ ማህበረሰቡንም ሊያካትት የሚችል የዘላቂ ሰላም ግንባታ ላይ እንዲሳተፍ በማድረግ አይ ቲንክ አሁን ይሄ በዘወትር ምሁራኖች የሚታሙበትን ሊቃኑ የሚታማበትን ግጭት ቆስቋሽነት መቀነስ ብሎም ማቆም የሚቻልበት ስራ ይኖራል። ለዚህ በጣም ምቹ የሚሆኑት ደግሞ ከፍተኛ ተቋማቶች ናቸው ብዬ አምናለሁ።
በመቀሌ ዩኒቨርሲቲ የህግና ስነ መንግስት ኮሌጅ አስተማሪ የሆኑት አቶ አጽብሀ ተክለም በጦርነት ወቅት የሰላም አማራጮችን ማመላከትና ችግር ፈቺ ጥናቶች ማካሄድ የሚጠበቅባቸው አንዳንድ ዩኒቨርሲቲዎች ጦርነት ሲሰብኩና ሲደግፉ ታይተዋል ብለዋል።
የሰላም ባህል በማስፈን ምርምርና የምርምር ውጤቶችን ወደ ማህበረሰብ የማድረስ ስራ መስራት ነበረባቸው። ሰላምና የሰላም ባህልን ከዩኒቨርሲቲው ማህበረሰብ ጀምሮ ወደ ውጭ ያለው ማህበረሰብ ከዩኒቨርሲቲ ውጭ ያለው ማህበረሰብ ማስፋፋት ማጠናከር ነበረባቸው። በጦርነቱ ጊዜ ግን ከዩኒቨርሲቲ ማህበረሰብ፣ ከዩኒቨርሲቲ መምህራን፣ ከዩኒቨርሲቲ ተቋማት መውጣት የማይገባቸው ሰላምን የማደፍረስ ጦርነት ፕሮፓጋንዳን የማስፋፋት ስራ ሲሰሩ ነበር። በግልጽ በጀታቸውን ቆርጠው ከመከላከያ ጎንን በሚዲያዎች እየወጡ ለጦርነቱ ፕሮፓጋንዳ ድጋፍ ሲሰጡ፣ ሽፋን ሲሰጡ እንደነበር ታዝበናል። በትግራይ በኩል ያሉ ዩኒቨርሲቲዎቹን የእነሱን ነጸብራቅ ናቸው። በዛ ሲደረግ ነበረ፣ በዚህም ሲደረግ ነበር። ሁሉም የኢትዮጵያ ዩኒቨርሲቲዎችን ሰላም የመገንባት የሰላም ውሴቶችን ወደ ማህበረሰቡ የማድረግ የሰላም ባህልን ከራሳቸው ጀምሮ እስከ ማህበረሰቡ ማስፋፋት ሚና መጫወት ነበረባቸው። በጦርነቱ የነበራቸውን ሚና አሁን አካክሶ በሰላም ግንባታ ላይ መስራት ይኖርባቸዋል ብዬ አስባለሁ።
በቀጣይ በምርምር በተደገፉ የሰላም አማራጮች ላይ በስፋት ሊሰሩ እንደሚገባ አመልክተዋል። የአዲስ አበባ ዩኒቨርሲቲ የፌዴራሊዝም መምህር ፕሮፌሰር አሰፋ ፍስሐ ደግሞ የዘላቂ ሰላም ግንባታ ውጤታማነት ፍትሐዊ የኢኮኖሚና የፖለቲካ ስርዓት በመገንባት እንደሚወሰን አስረድተዋል።
ብዛዕባ ሰላም ዝሓስብ ስርዓት ፍትሓዊ ዝኾነ ፖለቲካና ኢኮኖሚ ስርዓት
ስለ ዘላቂ ሰላም የሚያስብ ስርዓት ከሁሉም በላይ የኢኮኖሚና የፖለቲካ ስርዓቱን ፍትሓዊ ማድረግ ይኖርበታል። ፖለቲካዊና ኢኮኖሚያዊ ስርዓቱ ሁሉን አቀፍና ፍትሓዊ ከሆነ ጸረ ሰላም ሊሆን አይችልም። ኢትዮጵያ ብዝሃ ማንነት ያላት ሀገር እንደመሆኗ ህብረተሰቡ በአካባቢው ራሱን እንዲያስተዳድር በማብቃትና በፌዴራል መንግስቱም እያንዳንዱ ተገቢና በቂ ውክልና አግኝቶ ሲሳተፍ ዘላቂ ሰላምን ለመገንባት ይቻላል።
መንግስትን ጨምሮ በሰላም ግንባታ ላይ የሚሰሩ አካላት ግጭቶችን ለመፍታትና ዘላቂ ሰላምን ለማምጣት ህብረተሰቡን ማሳተፍ እንደሚጠበቅባቸው የሚናገሩት ደግሞ የእንደርታ ወረዳን ከአፋር ክልል በሚያዋስኑ አጎራባች አካባቢዎች በአገር ሽማግሌነት እየሰሩ ያሉት ወይዘሮ ሀዳሽ ገብረዝጌ ናቸው። በአካባቢያቸው በግጦሽና በከብቶች ስርቆት ግጭቶች እንዳይነሱ የማድረግ የቆየ ባህላዊ አሰራር እንዳላቸው ወይዘሮ ሀዳሽ ያስረዳሉ።
ክልተና ናይ ዋዕላይ ናይ ናይ ንእክብ ሀመይ ይኹን
ችግሮች ሲፈጠሩ ከሁለቱም የህብረተሰብ ክፍሎች የተውጣጡ ሽማግሌዎች እንሰበስባለን። የግጦሽ ስፍራውን እንዴት እናስተዳድረው ብለን እንወያያለን። ለግጦሽ የሚፈቀድና የማይፈቀድ ቦታ ብለን በግልጽ ተወያይተን እንከልላለን። ከወሰንን በኋላ ከሁለቱም ወገን ቃሉን የምጥስ የለም። የጠፋ እንስሳትም ሲኖር እየተነጋገርን መፍትሄ እንሰጣለን።
በትግራይ በአማራና በአፋር ክልሎች የሚገኙ ዩኒቨርሲቲዎች ኃላፊዎችና ሌሎችም እንግዶች በተገኙበት በመቀለ ዩኒቨርሲቲው ኮንፈረንስ ላይ የተናገሩት የሰላም ሚኒስትር ዴታው ዶክተር ከረዲን ተዘራ ውይይቱ በቀጠናው የሰላም ግንባታ ለማጠናከር አስተዋጽኦ እንደሚኖረው ጠቁመዋል።
ይህንን ሰፊ የሰላም ግንባታ በተገቢው መልኩ ከማከናወን አኳያ የሀገራችን ከፍተኛ ትምህርት ተቋማት እንደ ፌዴራል ተቋማነታቸው እንደ ዓለም አቀፍ የሀሳብ መዘዋወሪያ መነጋገሪያ ተቋምነታቸው በዚህ መልኩ የሚያደርጉትን እንቅስቃሴ በልዩ ሁኔታ እንደግፋለን። እያደረጉ ያሉትንም እንቅስቃሴ መቀሌ ዩኒቨርሲቲን ጀምሮ በጣም የሚደነቅ አድርገን ነው መስሪያ ቤታችን የሚያየው።
የሰሜን ኢትዮጵያው ጦርነት ግጭትን በዘላቂነት በሚያቆም ሰላማዊ ድርድር መቆሙ ታሪክ የሚዘክረው ሁነት ነው ያሉት ሚኒስትር ዴታው ስምምነቱም በተግባር እየተተረጎመ እንዲጸና ተመሳሳይ ውይይቶች ተጠናክረው ሊቀጥሉ እንደሚገባ አመልክተዋል። ለአሜሪካ ድምጽ ሙልጌታ አጽብሃም መቀለም።
አሁን ደግሞ ወደ ኦሮሚያ እናልፋለን። በተለያዩ የኦሮሚያ ክልል ከተሞች ከፌዴራል መንግስት ከፍተኛ ባለስልጣናትና የክልል ርዕሳነ መስተዳድሮች ጋር በወቅታዊ የጸጥታ ችግሮች ላይ ከትላንት በስቲያ ቅዳሜ የተወያዩ ነዋሪዎች ህዝባዊ ውይይቶቹ ይበልጥ አሳታፊ እንዲሆኑ ጠይቀዋል። በሀገሪቱ ያለው ችግር በግልጽ እንደሚታወቅ ለአሜሪካ ድምጽ የተናገሩት ተወያዮቹ ከኦሮሚያ ነጻነት ሰራዊት ጋር የተጀመረው ድርድር ቢቀጥል ውጤት ሊኖር ይችላል ብለዋል። ውይይቱን የመሩት ከፍተኛ የመንግስት ባለስልጣናት በበኩላቸው በኦሮሚያ ክልል እየተስተዋለ ያለውን ችግር መረዳታቸውን ገልጸው ለመፍትሄዎቹም እንደሚሰሩ ቃል ገብተዋል። ፀሐይ ዳምጠው ተጨማሪ አላት። አድማጮች፣ ለተፈጠረው የቴክኒክ ችግር ይቅርታን ጠይቃለን። ድምፁ እንደተስተካከለ ዘገባውን ተመልሰን የምናቀርብ ይሆናል። እስከዛ ወደ ተከታዩ ዘገባ እናልፋለን። እንቅፋት የገጠመው ረቂቅ ሕግና የሚጋጩ መልእክቶች የፍልሰተኞች ጉዳይን የምርጫው ዋና ጉዳይ አድርገዋል። በኒውዮርክ የሚገኙ ሰማይ ጠቀስ ህንፃዎችና ሞቅ ደመቅ ያሉ አውራ ጎዳናዎች ከተለያዩ የዓለም ክፍል የሚመጡ ፍልሰተኞችን ሲያማልሉና በአዲሲቱ ምድር ተስፋን የሚፈነጥቁ ሊሆኑ ይችላሉ። ሆኖም ግን ከባለስልጣናት የሚተላለፉት የሚጋጩ መልእክቶችና በአሜሪካ ኮንግረስ እንቅፋት የገጠመው የፍልሰተኞች ረቂቅ ህግ አጨቃጫቂ የምርጫ ጉዳይ እንዲፈጠር አድርገዋል። የአሜሪካ ድምፅ አረን ራነን ከማንሃታን ኒውዮርክ ያደረሰንን ዘገባ እንግዱ ወልዴ እንደሚከተለው አዘጋጅቶታል።
የአሜሪካ ኮንግረስ ጠንከር ያለ የፍልሰተኞች ህግን ለማውጣት ሙግት ውስጥ ባለበት በዚህ ወቅት ከፈረንጆቹ 2022 የጸደይ ወቅት ጀምሮ ኒውዮርክ ከተማ የገቡትና 175,000 የሚሆኑት ፍልሰተኞች በአካባቢው ከሚገኙ የዲሞክራቲክ ፓርቲው ባለሥልጣናት የሚጋጩ መልእክቶች እየደረሷቸው ነው። የከተማው ባለሥልጣናት ፍልሰተኞች በመጠለያ የሚቆዩበትን ጊዜ በማሳጠር እንዲሁም ሌሎች ግዛቶች ፍልሰተኞችን በአውቶቡስ ወደ ከተማዋ የሚልኩበትን ሁኔታ በማስቀረት አዲስ ተጨማሪ ፍልሰተኞች ወደ ከተማዋ እንዳይሳቡ ለማድረግ ጥረት እያደረጉ ባለበትም ወቅት የከተማዋ ከንቲባ ቢሮ የምግብ መግዣ የሚውል በነፍስ ወከፍ $1,000 እንዲሁም 4,000 ክፍት የሥራ ቦታዎችን ለፍልሰተኞቹ አዘጋጅቷል። አንጀል ቶረስ ከተማው ስለሚያደርግላቸው እርዳታ ይናገራል።
It's good. They give us a lot of help. A lot of help to the immigrant. They give us a lot of help. They give us food. They give us clothes for the winter.
ጥሩ ነው። ብዙ እርዳታ ያደርጉልናል። ለፍልሰተኛው ብዙ ድጋፍ ያደርጋሉ። ምግብ ይሰጡናል። ለብርድ ወቅት የሚሆን ልብስ ይሰጡናል። ልጆቻችን ትምህርት እንዲያገኙ እድል ይሰጡናል። የሥራ ፈቃድ እንድናገኝ ተቋሙ ሰነዳችንን ያዘጋጅልናል። በኒውዮርክ ብዙ እርዳታ እናገኛለን።
ኤቭሊን ደግሞ የመጣችው ከኤኳዶር ነው።
There are very good people here. People who help us. We even see help that does not exist in our country.
እዚህ ብዙ መልካም ሰዎች አሉ። ይረዱናል። በሀገራችን የማናገኘውን እርዳታ እዚህ አግኝተናል።
ፍልሰተኞቹ በአሜሪካ ስላሉበት መልካም ሁኔታ በአገራቸው ለሚገኙ ሰዎቻቸው ስለሚያሳውቁ ወደ ኒውዮርክ የሚደረገውን ፍልሰት እንዲጨምር በማድረግ ላይ ነው። ችግሩ ከአቅም በላይ በመሆኑ የከተማዋ ከንቲባ የሆኑ
The national government must solve this in Chicago, Houston, and Washington. ከሌሎች ከተሞች ጋር
ፍልሰተኞች ህጉን ሁለቱ ፓርቲዎች በጋራ ለማጽደቅ በሚያደርጉት ጥረት ውስጥ የሪፐብሊካን ፓርቲው ሐሳቦች እንዲካተቱ የተደረገ ቢሆንም የሪፐብሊካን ፓርቲው አባላት ሆን ብለው ህጉ እንዳይጸድቅ እንቅፋት ሆነዋል ሲሉ አንዳንድ ፖለቲከኞች በመናገር ላይ ናቸው። ሐኪም ጄፍሪስ የተወካዮች ምክር ቤት የዲሞክራቲክ ፓርቲው መሪ ናቸው።
Republicans have been ordered by Donald Trump not to solve the challenges at the border but to continue to
ሪፐብሊካኖቹ በድንበር ላይ ያለውን ችግር መፍትሄ እንዳይሰጡ በዶናልድ ትራምፕ ታዘዋል። የፖለቲካ ጨዋታ እንዲቀጥሉ ነው ትዛዝ የተሰጣቸው። ምክንያቱም በመጪው ዳር ለሚደረገው ምርጫ እንደ አንድ ጉዳይ ሊጠቀሙበት ይሻሉ። ይህ ግን እኛን መልስ ይጎዳናል።
ሪፐብሊካኑ በዚህ አይስማሙም። ለችግሩም ፕሬዝደንቱን ተጠያቂ ያደርጋሉ። ለችግሩ መፍትሄ ለመስጠት 4 ዓመት ሙሉ ነበራቸው ባይናቸው።
የአርካንሶ አገረ ገዢ ሳራ ሃከቢ
ጆ ባይደን has completely failed at one of his most basic and important duties as the president.
ጆ ባይደን ያንድ ፕሬዝዳንት ዋና ኃላፊነት የሆነውን ጉዳይ አልተወጡም። የድንበሩንም ሆነ የህዝባችንን ደህንነት መጠበቅ አልቻሉም። ፕሬዝዳንቱ ስራቸውን መስራት ባለመቻላቸው በየክፍለ ግዛቱ የሚገኙ አገረ ገዢዎች የፌደራል መንግስቱን ስራ እየሰሩ ይገኛሉ።
የኖተርዳም ዩኒቨርሲቲው ፕሮፌሰር ኤሪን ኮርኮራን ደግሞ የሚሉት የፍልሰተኛ ህጉ በኮንግረስ እንዲዘገይ የተደረገው ለፖለቲካ ዓላማ ነው።
I definitely think it's going to be a big issue for the election cycle, which is why I think
በምርጫው ትልቅ ጉዳይ ሆኖ እንዲቀርብ የሚፈልጉ አሉ ብዬ አስባለሁ። ለዛም ነው ወደ ሰጥቶ መቀበል መፍትሄ እንዳይገባ የሚደረጉ ጥረቶች የሚታዩት። ምክንያቱም ረቂቁ አንዴ ጸድቆ ህግ ከሆነ ችግሮች አይኖሩም።
ዲሞክራቶቹም ሆነ ሪፐብሊካኖቹ የፍልሰተኞቹን ጉዳይ ለፖለቲካቸው ነጥብ ማስቆጠሪያ ያሉ ባለበት በዚህ ወቅት በሚሊዮን የሚቆጠሩ ፍልሰተኞችን የወደፊት ዕጣ ከወዲሁ መተንበይ አዳጋች ሆኗል። ቢያንስ በመጪው ዳር ፕሬዝደንታዊ ምርጫ እስከሚጠናቀቅ ድረስ አዲስ ህይወት ሊጀምሩ ባለሙበት አገር ምን ሊገጥማቸው እንደሚችል አያውቁም።
ተከታይ ደግሞ ወደ እስራኤል እናልፋለን። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የገጠማቸው ተቃውሞ እያደር እየበረታ ቢመጣም የእግረኛ ጦራቸውን ወደ ራፋ ለማስገባት የያዙትን እቅድ አጥብቀው ተከላክለዋል። የድንበር ከተማይቱ ራፋ ከዚህ ወዲህ የሚሄዱበት አለመኖሩን ያመለከቱ ከአንድ ሚሊዮን በላይ ፍልስጤማውያንን አስጠልላለች። የአሜሪካ ድምጿ ቬሮኒካ ባልደራስ ኤግሊሲያስ ያደረሰችንን ዘገባ አሉላ ከበደ እንደሚከተል ያቀርበዋል።
ዩናይትድ ስቴትሱ ፕሬዚዳንት ጆ ባይደን እስራኤል በጋዛ እያካሄደች ያለውን ወታደራዊ ምላሽ ከሚገባው በላይ ሲሉ በገለጹ ጥቂት ቀናት ውስጥ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በዩናይትድ ስቴትሱ የኤቢሲ ቴሌቪዥን ጣቢያ በዚህ ሳምንት የተሰኘ ፕሮግራም ላይ ቀርበው ባደረጉት ቃለ ምልልስ 1200 ሰዎችን ስለገደለውና ሌሎች 240 ሰዎች ስለታገቱበት የሐማስ ሽብር ጥቃት ዓለምን አስታውሰዋል።
We were attacked, unprovoked attack, murderous attack on October 7th, the worst attack on Jewish people since the Holocaust. And let me tell you,
ጥቃት ደርሶብናል። ያለ አንዳች ቆስቋሽ ምክንያት ባለፈው መስከረም 26 የደረሰብን ሰዎች በግፍ የተገደሉበት ጥቃት በሁለተኛው የዓለም ጦርነት ወቅት በአይሁዳውያን ላይ ከተፈጸመው የዘር ማጽዳት ጥቃት ወዲህ ከሁሉ የከፋው ነው። ልንገራችሁ፣ አሸባሪዎቹ ከገቡበት ገብተን የአጸፋ ምላሽ ሰጥተናል። የሰው ጋሻ ለመጠቀም ራሳቸውን በደበቁባቸው ስፍራዎች በሰላማዊ ህዝብ ላይ የሚደርሰውን ጉዳት ለመቀነስ የሞከርን ይመስለኛል።
የሚበዙት ሴቶችና ሕፃናት የሆኑባቸው ቁጥራቸው ከ28,000 በላይ የሚደርስ ፍልስጤማውያን በጦርነቱ ተገድለዋል ሲል ሐማስ የሚቆጣጠረው የጋዛ የጤና ጥበቃ ሚኒስቴር አስታውቋል። የተባሉትን አሃዞች ውድቅ ያደረጉት ኔታንያሁ ሲቪሎችን አደጋ ካለባቸው ስፍራዎች ለማራቅ የተያዘው እቅድ ላይ እየሰሩ መሆናቸውን ገልጠው ጦር ኃይላቸው በራፋ እግረኛ ጦር የማሰማራቱን አይቀሬነት ግን ተናግረዋል። አብዛኞቹም ከጋዛ ተፈናቅለው የመጡ ያሉባቸው ቁጥራቸው ከ1.4 ሚሊዮን በላይ የሚደርስ ፍልስጤማውያን ከድንበር ከተማይቱ ተጠልለው ይገኛሉ። እንግሊዝ፣ ግብጽና ሳውዲ አረቢያ የኔታንያሁ ዕቅድ ያሳደረባቸውን ስጋት ገልጠዋል።
Those who say that under no circumstances should we enter Rafah are basically saying lose the war, keep Hamas there.
በምንም አይነት ወደ ራፋ መግባት የለባችሁም የሚሉን በመሰረቱ በጦርነቱ ተሸነፉ ይላሉ ነው። ባለፈው መስከረም 26 የደረሰውን የመሰለ ጥቃት መላልሶ ለማድረስ የዛተው ሐማስ እዚያ እንዲቆይ ፍቀዱለት ከማለት የሚቆጠር ነው።
መላው ቤተሰባቸው ራፋ ውስጥ በድንኳን ተጠልሎ እንደሚገኝና ሌላ የሚሄዱበት ቦታ እንደሌላቸው ይናገራሉ።
ولا عنده سياره ولا عنده كار راشين عليها ولا عنده فيش سولر ولا فيش بنزين ولا شيء
داغم ليلى مفناقل يمكتل كونه قالهو بتالن قساقسم باند بكل يغبص دنبر كمياواسن بليلى بكل دمو كرافا بستمسرق كميغني سفران يلهوت قرصو منقساقس الچلم
يي بنديين داله تيلابيب وست اهونم كهاماس يجميغنيو تاغاچوچ اندي لققو يميطيقو سلفنيوچ بالفو قدامي يا ايالون اورا غودانا زكتو የተቃውሞ ድምጻቸውን አሰምተዋል።
ዛሬ ወደዚህ የመጣነው በሚሆነው ሁሉ በጣም መሰላቸታችንን ለሁሉም ለመንገር ነው። ህዝቡ ከኛ ጋር መሆኑን እናውቃለን። ይሁን እንጂ መንግስት ከኛ ጋር የቆመ መስሎ አይሰማንም። እናም አሁን ጊዜው ደርሷል።
ኔታንያሁ በበኩላቸው ከኤቢሲ ቴሌቪዥን ጣቢያ ጋር ቃለ ምልልስ ባደረጉበት ወቅት ከ132ቱ ታጋቾች መሃል ምን ያህሉ በህይወት መኖራቸውን ያውቁ እንደሆነ ተጠይቀው ነበር።
I think enough to warrant the kind of efforts that we're doing and we're going to try to do our best.
እያደረግን ያለውን አይነት ጥረት ለማሳየት በቂ ይመስለኛል። እናም በህይወት ያሉትን ሁሉና እንደውነቱ የተገደሉትንም አስከሬን ለመመለስ የምንችለውን ሁሉ ለማድረግ እንጥራለን።
እንደርሳቸውም ግምገማ በሐማስ ላይ ያደረጉት ወታደራዊ ጫና 110 ታጋቾች በቅርቡ ለመለቀቃቸው ዋናው ምክንያት ነው ሲሉ የድል ብስራት የሚሰማበት ጊዜም ቅርብ ነው ብለዋል።
የተከበራችሁ አድማጮችና ተመልካቾቻችን እየተከታተላችሁት ያላችሁት ከአሜሪካ ድምጽ ራዲዮ የሚተላለፈውን የሰኞ ምሽት ስርጭታችንን ነው። እያስተናገድኳችሁ ያለሁት ስመኝሽ የቆየ ነኝ። አሁን ወደ ተከታዩ ዝግጅታችን እናልፋለን። ሐኪሞን ይጠይቁ ነው። ሐኪሙን ይጠይቁ ለምሽቱ የኩላሊት በሽታና እርሱን ተከትለው የሚመጡ ሌሎች ውስብስብ የጤና እክሎች አስመልክቶ ከአድማጮች የደረሱ ጥያቄዎችን መነሻ በማድረግ የተሰናዳ ቅንብር ነው። አስቀድሞ ለመከላከል የሚረዱ የጥንቃቄ አማራጮች፣ ለኩላሊት ጤና በየቀኑ መወሰድ ያለበትን የፈሳሽ መጠን እንዲሁም የአልኮል መጠጥ ማዘውተርና ሲጋራ ማጨስ በኩላሊት ጤና ላይ የሚያሳድሩትን ተጽዕኖ ጨምሮ ይመለከታል። ጥያቄዎችን ደረሱን የወንደሰን ጥበቡ የተባሉ አድማጫችን ናቸው። ለጥያቄዎቹ ሙያዊ ምላሽ የሚሰጡን ደግሞ ዶክተር ተዋበ ግርማ በዚህ በዩናይትድ ስቴትስ በሚዙሪ ክፍለ ግዛት ካንሳስ ከተማ በሚገኘው ሪሰርች ሜዲካል ሴንተር የተባለው ሆስፒታል በኩላሊት አማካሪ ሐኪምነት ያገለግላሉ። አሉላ ከበደን ያነጋገራቸው።
ዶክተር ተዋበ ግርማ ከበደ በቅድሚያ ለጊዜው አመሰግናለሁ።
አመሰግናለሁ አሉላ።
ከኩላሊት ስራዎች ብንጀምር ጤናማ ኩላሊት ምን አይነት ስራዎችን ይሰራል ሰውነታችን? እሱን ከማወቅ ችግሮችን ማዛመድ እንድንችል።
አመሰግናለሁ አሉላ። ያው ኩላሊት በሰውነታችን ውስጥ በጣም ወሳኝ ከተባሉ የአካል ክፍሎች አንዱ ነው። ሁለት ኩላሊቶች ነው አብዛኛው ሰው ያለው። ዋና የኩላሊት ስራ የሰውነት ቆሻሻዎችን ማጣራት ነው። ቶክሲንስ ኦር ዌስት ምንላቸው ነገሮች ከደም ውስጥ አጣርቶ ማስወገድ ነው። ሌላ ደግሞ በሰውነታችን ውስጥ ያሉ ንጥረ ነገሮች ወይም ኤሌክትሮላይቶችን፣ አሲድን ሁሉ የተመጣጣኝ እንዲሆን ለሰውነታችን ማድረግ ይችላል። ሌላ ደግሞ የሰውነት ፈሳሽ መጠንም እንዲሁ እንዲስተካከል የሚያደርግ የሰውነታችን ክፍል ነው። ተጨማሪም የቀይ ደም ሴል የሚመረትበትን ሆርሞን ወይም ኤሪትሮፖይቲን የተባለን ሆርሞን በማምረት የቀይ ደም ሴሎቻችንም የተመጣጠነ እንዲሆኑ ኩላሊት በጣም ይጠቅማል። ብዙ ስራዎች ነው ያሉት።
በርግጥ ብዙ እና ወሳኝ የሚሆኑ ስራዎች ናቸው። መሰረታዊውን የኩላሊት ጠቀሜታ ከተረዳን ኩላሊትን ለሁከት ከሚዳርጉት ከህመም አይነቶች ባሻገር ይበልጡንም በጤናማ አኗኗር ዘይቤ የሚታዩትን ማዛመድ ብንሞክር ለጤናማ አኗኗር ዘይቤ አመጋገብ አንዱ መሰረታዊ ጉዳይ መሆኑ ይታወቃል። ታዲያ ለኩላሊትም ሲባል ጤናማ አመጋገብ ወይም ለኩላሊት ጤንነት የሚረዳ አመጋገብ ዘይቤ ይታሰባልና አመጋገብ ዘይቤን ስናስ ምንድን ነው ማወቅ ያለብን? አንድ ሰው ኩላሊቱን በጤናማ መንገድ ለመጠበቅ ምን ማድረግ አለበት ከመታመሙ በፊት?
ያው የመጀመሪያው ለኩላሊት በሽታ የሚያጋልጡ ዋና ዋና ነገሮች ብለን የምንላቸው ስኳር በሽታና የደም ግፊት በሽታ ነው። እንዲሁም የልብ ህመም በተመሳሳይ እነኚህ ነገሮችን የሚያመጡ ወይም የሚያባብሱ ነገሮች በሙሉ ለኩላሊት በሽታ በቀጥታም ሆነ በተዘዋዋሪ ሪስክ ሊሆኑ ይችላሉ። ለምሳሌ በጣም ብዙ ጨው ያለበት ነገር መመገብ የደም ግፊትን ይጨምራል። ደም ግፊት በሽታ ደግሞ ኩላሊትን አፌክት ያደርጋል። ስኳርን በሚገባ ለመከታተል ወይም ለመቆጣጠር እሱም እንዲሁ ኩላሊትን ሊያጠቃ ይችላል። ሰውነት ከሚገባ በላይ መጨመር፣ ኤክሰርሳይዝ እንደሚገባ ለማድረግ ሁሉ በስኳርና በደም ግፊት በሽታ ላይ የሚያመጡት ለውጥ ስላለ እነሱን በትክክል አለመከታተል በተዘዋዋሪ ለኩላሊት ጤንነት መጥፎ ሊሆን ይችላል።
ዶክተር ተዋበ ቀደም ሲል የኩላሊትን ስራዎች ሲገልጹ ሰውነት ውስጥ የሚገኙ አላስፈላጊ የሆኑ ፈሳሾችን በቆሻሻ መልክ ከሰውነት እንዲወጡ ወይም እንዲወገዱ ማድረግ ከዋና ዋና ስራዎቹ አንዱ መሆኑን አስረድተዋል። ከዚሁ ጋር ተያይዞ ቀላል የሚመስል ነገር ግን ብዙ ጊዜ የማናደርገው ለጤናችን አስተዋጽኦ ማድረጉ የሚነገረው በቀን ውስጥ ሰውነታችን የሚፈልገውን ተገቢው መጠን ያለው ንጹህ ውሃ አለመጠጣት እንደ ችግር ይነገራል። በተጨባጭ ግን ምን አይነት የፈሳሽ አወሳሰድ ይመከራል ለኩላሊት ጤንነት? አንድ ሰው በቀን ውስጥ መጠጣት ያለበት በሕክምናው ሳይንስ በተጨባጭ የሚደገፍ መጠን ይኖር ይሆን? የሚጠጣው የመጠጥ አይነት ወይም የፈሳሽ አይነት ምንም ሆነ ይኖርበት ይሆን?
የሚጠጣው የፈሳሽ አይነት በአብዛኛው ሪከመንድ የምናደርገው ውሃ ነው። ለስላሳ መጠጦች በአብዛኛው ሪከመንድ አናደርግም፣ ውሃን ነው ሪከመንድ የምናደርገው። ሁሉም ሰው የተለያየ ነው፣ እንደ እድሜው እንደ ሰውነቱ ክብደት መጠን ይለያያል። ግን በአብዛኛው በአቨሬጅ ወደ 2 ሊትር በቀን አትሊስት አንድ ሰው ውሃ መጠጣት ቢችል ጥሩ ነው ብለን እናስባለን። ግን ያው የተለያየ መጠን ሊኖረው ይችላል እንደ ቀኑ አይነት። ለምሳሌ ውጪ ወጥተን ኤክሰርሳይዝ አድርገን ወይም በጣም አልቦን ከመጣን ተጨማሪ የውሃ መጠን ሊያስፈልገን ይችላል። ወይ የኩላሊት ጠጠር በሽታ ያለበት ሰው ደግሞ ከዛም በላይ ብዙ መጠጣት ሊኖርበት ይችላል። ግን በአቨሬጅ አትሊስት 2 ሊትር ውሃ በቀን ቢጠጣ ጥሩ ነው።
መልካም። እንግዲህ ውሃ ብቻ እንደማንጠጣ ይታወቃል። የሰው ልጅ ዋና መጠጥ ውሃ እንዲሆን ቢመረጥም ከጤናማው ሊመደቡ የሚችሉ ከፍራፍሬዎች የሚገኙትን ጨምሮ ምናልባትም ከጤናማው አለፍ የሚሉት እንደ አልኮል የመሳሰሉ መጠጦችም ይኖራሉና የአልኮል መጠጥን በተመለከተስ ለኩላሊት ጤንነት የሚመከረው ምንድን ነው? እንደው የአልኮል አዘውታሪነትን ብንተው አልፎ አልፎም ቢሆን ብዙዎች አልኮል መጠጣታቸው አይቀርምና ከኩላሊት ጤና አለፍ ብለንም ከጠቅላላው የሰውነታችን ጤና ጋር በተያያዘ ምን ያህል አልኮል መጠጣት ይኖርበት ይሆን? ወይንም በምን ያህል መገደብ አለበት? የትኞቹስ ጨርሶ መነካት አይኖርባቸው ይሆን? ምናልባት በዚያ ደረጃም የሚታይ ነገር ካለ
አልኮል በአብዛኛው በቀጥታ ከጉበት ጋር የተገናኘ ለውጥ ነው የሚያመጣው። ግን የጉበት አለመስራት ችግር ያለበት ሰው የኩላሊቱን ችግር አብሮ ሊያያዝ ይችላል። ኢን ጀነራል በሁሉም አካል ጤንነት ሞዴሬሽን ነው የምንለው። ብዙ አልኮልን ለመጠጣት በተለይ ጠንካራ የሆኑ አልኮሎችን አለማዘውተር ለኩላሊትም፣ ለጉበትም፣ ለአጠቃላይ ጤንነት ጠንካራ የሆኑ አልኮሎችን አለማዘውተርን ሬኮመንድ እናደርጋለን።
ሲጋራ ማጤስ ከዚህ አንጻር የሚታይ አሉታዊ አስተዋጽኦ በቀጥታ ኩላሊት ላይ የሚያሳድረው ይኖር ይሆን?
ሲጋራ ማጨስ 3 ነገሮችን በኩላሊት ላይ ለውጥ ሊያመጣ ይችላል። አንደኛ ሲጋራ የሚያጨሱ ሰዎች ለኩላሊት በሽታ የተጋለጡ ይሆናሉ። ሁለተኛ የኩላሊት በሽታ ያለባቸው ሰዎች የኩላሊት በሽታቸው ደረጃ በፍጥነት እንዲጨምር ያደርጋል። ሶስተኛ ደግሞ ለኩላሊት ካንሰር ወይም ደግሞ ተጨማሪ ብላደር ካንሰር የተጋለጡ እንዲሆኑ ያደርጋቸዋል። ስለዚህ ሲጋራ ማጨስ በኩላሊት በሽታ ጋር በፍጹም ሬኮመንድ አይደረግም።
ምናልባት ለማጠቃለያ ሊመጡ የሚችሉ በሽታዎችን በመከላከሉ ረገድ የኩላሊት ጤናን ዘለቄታ እንዲኖረው ለማድረግ አስቀድሞ የሚደረጉ አንዳንድ ህመሞችን አስቀድሞ ለምርመራ ለማግኘት የሚደረጉ የምርመራ አይነቶች ይኖሩ ይሆን? ካሉ የትኞቹ በምን ያህል ጊዜ ውስጥ መደረግ አለባቸው? ለኩላሊት ሆን ተብሎ የሚደረጉ ምርመራዎች ካሉ?
አዎ፣ ለኩላሊት ተብሎ ከሚደረጉ ምርመራዎች አንዱ ደም ግፊትን መለካት ነው። በየጊዜው ያው የምንኖርበት ሀገር አንድ ሰው የፕራይመሪ ሐኪም ይኖረዋል፣ እዛ ሄዶ ይለካል። እኛም ሀገር ደግሞ እንደዚህ አይነት ነገሮች እየተለመዱ ናቸው አሁን እና ደም ግፊትን መለካት አንደኛው የምናደርገው ስክሪኒንግ ቴስት ነው። ሌላ ሽንት ውስጥ ያለ የፕሮቲን መጠንን መለካት፣ በተለይ ስኳር በሽታ ላለባቸው ሰዎች ቀላል ቴስቶች አሉ የሚሰሩ ሀገር ውስጥም አሉ፣ እነሱን አስፈላጊ ይሆናል። ሌላ ኤሌክትሮላይቶቻችንና የኩላሊት ፋንክሽናችንን ሜዥር የሚያደርግ ቴስት በአመት አንዴ አትሊስት አንድ ሰው እነሱን ነገሮች ቼክ መደረግ ቢችል፣ በተለይ ስኳር በሽታና የደም ግፊት ያለበት ሰው እነሱን መለካት ቢችል ጥሩ ኢንፎርሜሽን ይሰጣል ያለበትን የኩላሊት ሁኔታ።
ዶክተር ተዋበ ግርማ ከበደ ሪሰርች ሜዲካል ሴንተር በመባል በሚታወቀው የሕክምና ተቋም ውስጥ አማካሪ የኩላሊት ሐኪምና መምህር፣ ጤናማ የአኗኗር ዘይቤ ለጤናማ ኩላሊት የሚኖረውን ፋይዳ በተመለከተ ለሰጡን ሙያዊ ማብራሪያው አመሰግናለሁ። እግዜር ይስጥልኝ።
አመሰግናለሁ አሉላ።
አሉላና እንግዳውን እጅግ አድርገን እናመሰግናለን። ተከታዩ ደግሞ ሳምንታዊው የስፖርት መሰናዷችን ነው። በረጅም ርቀት ኮከብ ሯጭ እንደሆነ እንደሚሆን ተስፋ የተጣለበት የዓለም ማራቶን ሪከርድ ባለቤት ኬልቪን ኪፕቱም ከአሰልጣኙ ጋር በደረሰበት የመኪና አደጋ እሁድ ዕለት ሕይወቱ ማለፉን ተከትሎ ኬንያውያንን ጨምሮ የዓለም አትሌቲክስ ማህበረሰብ አባላት ሀዘናቸውን እየገለጹ ነው። ሀብታሙ ስዩም ተጨማሪ አለው።
የዓለም ማራቶን ክብረ ወሰን ባለቤት ኬልቪን ኪፕቱም ጓደኞች በመኪና አደጋ ሕይወቱ ያለፈው አትሌት አስክሬን በሚገኝበት ሆስፒታል ውጪ እሁድ ዕለት ተሰባስበው ነበረ። ከሆስፒታሉ ውጪ የተገኙት የአትሌቲክሱ ማህበረሰብ አባላት አትሌቱን በሞት መነጠቃቸው የፈጠረባቸውን ድንጋጤ ለጋዜጠኞች አውስተዋል።
ለመላው አገሪቱ በእጅጉ አሳዛኝ ነው። ለቤተሰቡና ለሌሎችም አትሌቶች ጭምር መጽናናትን እመኛለሁ።
ለኪፕቱም ቤተሰቦችና ለሀገሪቱ የሐዘን መልእክታቸውንም አስተላልፈዋል። የማይታመን ያሉትን የውቁን ሩጫ ተወዳዳሪ ሞት መስማታቸው በእጅጉ እንዳስደነግጣቸው ተናግረዋል። የተወሰኑትን አስተያየት እንስማ።
ለመላው ኬንያ ኪፕቱምን ላፈሩት ኤልጊዮ ማርኬትና ኪፕተሚሳ ስፍራዎች ምን እንደምል አላውቅም። ፈጣሪ ወይ አጥፍተን ከሆነ ይቅርታ አድርግልን። ኪፕቱም ወደ ትልቅ ልቅና እየተጓዘ ነበር። እንደ ሀገር በተነጠቅነው ሁሉ አዝነናል። ለቤተሰቦቹና ለአትሌቲክሱ መንደር ወንድማማቾች ማዘኔን ለመግለጽ እወዳለሁ። ሞቱ ለእኛ የማይታመን ነው። አደጋው ወደ ተከሰተበት ስፍራ እስክላክ ድረስ አላመንኩም ነበር። አስክሬኑን እዚህ ድረስ ተከትዬ ለቤተሰቦቹና ለወከልነው ለማራካዊት ግዛት አልፎም ለመላው ኬንያ ሐዘኔን ለመግለጽ ተገኝቻለሁ። የተቀረው የአገሪቱ ሕዝብ በተለዩን ጀግኖች ቤተሰብ ልብ ውስጥ ሰላም ይሰፍን ዘንድ እንዲጸልዩልን እንጠይቃለን። ከቤተሰቦቻቸውና ከስፖርት ወንድማማቾች ጋር እጅ ለእጅ ተያይዘን ኬልቪን ኪፕቱም እና አሰልጣኙ በቀጣይ ቀናት ተገቢው አሸኛኘት እንዲደረግላቸው ማረጋገጥ ይኖርብናል። ለኬንያውያን በተለይም ደግሞ ለተለየን ጀግና ቤተሰቦች በእጅጉ ማዘኔን ለመግለጽ እሻለሁ።
በፖሊስ መዝገብ መሰረት አደጋው በሚከሰትበት ወቅት ኪፕቱም ከሩዋንዳዊው አሰልጣኙ ጌርቪ ሳኪዛማና እንዲሁም ከአንዲት ሴት ጋር በመሆን በተወለደበት የስምጥ ሸለቆ መንደር አቅራቢያ መኪና በማሽከርከር ላይ ነበረ። ኪፕቱምና ሐኪዛማና በአደጋው ወቅት ወዲያውኑ ሕይወታቸው ሲያልፍ የ24 ዓመቷ ሻሮን ቺፕኩሪ ኮስጌ ኪዮ ከባድ ጉዳት ደርሶባት በአካባቢው በሚገኝ ሆስፒታል ሕክምና እያገኘች መሆኑ ተሰምተዋል።
በተጨማሪ የስፖርት ዜናዎች ያልተጠበቁ ውጤቶች የታየበት የአፍሪካ ዋንጫ እሁድ ዕለት በአዘጋጇ አገር አይቬሪ ኮስት ተጠናቋል። በአሜሪካ በጉጉት ሲጠበቅ የነበረው የእግር ኳስ የፍጻሜ ጨዋታም ትላንትና እሁድ ተካሂዷል። በፍጻሜ ጨዋታው የካንሳስ ሲቲው ቺፍስ የሳን ፍራንሲስኮ ፎርቲ ናይነርስን ተጨማሪው ሰዓት ሊጠናቀቅ ጥቂት ደቂቃዎች ሲቀሩት ባስቆጠረው ነጥብ 25-22 በሆነ ውጤት አሸንፎ ዋንጫውን አንስቷል። ጨዋታው ሲንሲቲት ወይም የሀጣን ከተማ ተብላ በምትጠራው ላስ ቬጋስ አሊጃን ስታዲየም ሲካሄድ በስፍራው 65,000 የኳስ አፍቃሪዎች ሲታደሙ በቴሌቪዥን መስኮት ደግሞ ከ100 ሚሊዮን በላይ ሰዎች ተመልክተውታል። በቴሌቪዥን በቀጥታ በሚተላለፈው ጨዋታም ሆነ በስቴዲየሙ ታዳሚ ዘንድ የነበረው ሌላው ትኩረት በእረፍት ሰዓት የሚቀርበው የሙዚቃ ትርኢት ነው። የሪትም ኤንድ ብሉስ አቀንቃኙና ዘፈኑና ዳንሶል ችሎታው በመድረክ የሚሄደው አሸር ከአሊሺያ ኪስ ሉዳ ክሪስ እና ሌሎችም አቀንቃኞች ታጅቦ ያቀረበው ትርኢት ታዳሚውንና የቴሌቪዥን ተመልካቾችን ቁጭ ብድግ አሰኝቷል። አድማጮች፣ በአፍሪካ ዋንጫ ዙሪያና ሌሎችም የስፖርት ጥንቅሮቻችንን በዌብሳይታችን ላይ ታገኛላችሁ። ለምሽቱ የያዝናቸው ዝግጅቶች በዚሁ ተጠናቀቁ። ከአቀናባሪ ንጉሱ ታምሬ ጋር ሳስተናግዳችሁ ያመሸው ስመኝሽ የቆየ ነኝ። ሰላም፣ ደህና ደሩ። Thank you.
Thank you.